አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። የ1928 ዓ.ም የፋሽስት ጣሊያን ወረራ ወቅት ከኢትዮጵያውያን አርበኞች ጎን ተሰልፈው ይዋጉ በነበሩት የቼክ ተወላጅ የተደረሰውንና በተጫኔ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል ሁለት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ይልቅ በአመት ክረር የለብንም መርገምት ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃ ተዋሰልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ ሚጫን ባርምሞ ጭጭታ ካንገቱ ዛዝላ የሚያናጥር ቋጠኝ አለት ከትከሻው ሲወራው ጨፍበት በጨካኞች ትንዝር አኮርባጅ ከጀርባው እህል ውሃ ውሬት ድፍድፍ የእንቆቆ ሁሌ ክንብልቡ የአፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ለም ወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅዠት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራት ጸያፉን ተዳፍረው ከቶ እየሞከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሃን እንባ በደም ይራጩበት በጥቤት ፈጥቀው ግብረ ገብነህን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረግ ርቃን ዝቅዝቅ ከሰቀሉት ካንዲት ጸጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አረደመው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጣያየም ጭራቆች የዋለኞቹ አሉ ካልጠፍኸው ቁስል ቅርፊቱን ገሽልጠው እጅ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረስርሶ አደናቅፎ ተፈፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጥረፍ ሲያጠራምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳታ ዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበዳ ሲካስ ግጥም ባመጽ ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንደ ኃይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጠዋል ኑሮ እንዳጓጓው ጎጆ ምናቀርቷል ከቤቱ ገመና ሲሳይ ማዱርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እጆ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጽ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው የብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጥበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተራደች ኢትዮጵያና ዓለም ባይናችን ብለን ጫፍ አየናት ስታዘም ስታዘም ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረቀቁ በእናት አገር ዴማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል ያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድን ነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቅርሳን ማስተኛል ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ግዳዮቿ በሰልፍ የሚራቆቱበት አስፈጥረው ግዳይ ገንጣ ጋፋሪ አፍገንጣይ ሰርገኛ ግራፊው ጸበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፓ ሎሌ የበታኞቹ ልቅ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንዲያ ጋፍሩ ምእመናን ሁሉ ትላንትም በመርሳት ተቅታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በሕጋችን ጸገግ በሰላም ታገሉ። ሰሚ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ ያነክሳል የተረጋጭ ቡዱ ዝናት ጥቁን ትቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ ባይነት በእጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገኔ የኢትዮጵያ ልጅ እንቢበል ባላገር ምረር ባመፅ ክረር ከቶምን ብታለም ከቶምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር ባይን ከሚጠልቅ የአዲስ ንጋት ጨረር ጠንክር ደግ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር
ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀርዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓ.ም።
ክፍል ሁለት ምዕራፍ ሁለት ድሬዳዋ የብረቱ አውራሪስ በአንድ የጸደይ ማለዳ 1814 ዓመተ ምህረት ሽማግሌው ስቴፋንሰን ለአመታት አመጣው የወለደው የፈጠራ ልጁ የመጀመሪያውን አስጋሚ ጉዞ መጀመር ሲያይ በፊቱ ላይ ታላቅ ደስታና የወደፊት ተስፋ ይነበብበት ነበር። ምናልባትም በዚያች ማለዳ ዓለምን ወደ አንድ ሌላ ከፍ ወዳለ ስልጣኔ የሚወስድ ትልቅ ነገር ለዓለም ሕዝብ መፍጠሩንና ማበርከቱን የተገነዘበው እሱ ብቻ ነበር። ሌሎችማ በዚያች ማለዳ የሽማግሌው ስቴፋንሰንን ግኝት ወይም ፈጠራ ለማየት የተሰበሰቡት በርካታ ወሬ አዳማቂ ሰዎች የፈጠራ ሥራውን የመጀመሪያ አዝጋሚ ጉዞ ሲያዩ ሳቁበት፣ ቀለዱበት፣ አላገጡበት። እነዚህ ሰዎች ከብዙ ዓመታት በኋላ ነበር ሽማግሌው ስቴፋንሰን እውነት እንደነበረውና እነሱ ግን ተሳስተው እንደነበር አምነው የተናገሩት። አዎ፣ የባቡር መንገድና ባቡር ባይኖሩ ኖሮ ዛሬ የመላው ዓለም ሕዝብ ይህን ያህል ባልተቀራረበና ባልተዋወቀ ነበር። ባቡር ባይኖር ኖሮ ዛሬ ከደረስንበት የስልጣኔ ደረጃ ላይ ባልደረስን ነበር። ባቡር ባይኖር ኖሮ በሌላው በመቃቱ የዓለም ክፍል የሚበቅሉትን ፍራፍሬዎች እንኳን ሳይቀር ለመብላት ባልቻል ነበር። ባቡር ባይኖር ኖሮ በመላው ዓለም የሚኖሩትን ሕዝቦች ባህል፣ ሃይማኖትና ኗኗር ባላወቅ ነበር። አዎ፣ እነዚህ ሁለት እድሜ ልካቸውን እንዳይነጣጠሉ ሆነው ጎን ለጎን የተዘረጉ ሁለት ጠፍጣፋ ብረቶች የዓለምን ሕዝብ አገናኝተውታል ብሎ በድፍረት መናገር ይቻላል። ከጅቡቲ እስከ ድሬዳዋ ድረስ ባለው ክልል ውስጥ የሚኖሩ ሕዝቦች ፈረስ አልሸይጣን፣ በብረት ላይ የሚሄድ የሰይጣን ፈረስ ይሉታል። ለእነዚህ ሰዎች ባቡር እንደ ማንኛውም የቤት እንስሳ ማለትም አህያ፣ ፈረስ፣ ግመልና በቅሎ ሁሉ ፍጡር ነው። በሳርና በቅጠል ፈንታ ከሰል በልቶ ውሃ ጠጥቶ እንፋሎት የሚተፋ በሁለት ብረቶች ላይ የሚጋልብ መንፈስ ያለው ፍጡር የሰይጣን ፈረስ ነው። በእኔ ግምት የእነዚህ ባላገሮች አስተሳሰብ ከእውነት የራቀ አይደለም። ባቡር እስካሁን የሰው ልጅ ከፈጠራቸው ግኝቶች ሁሉ ልዩና ተወዳዳሪ የሌለው የነገሮች ሁሉ ንጉሥ ሆኖ ቀዳሚውን ቦታ ይዞ ይገኛል። ለዛም መሰለኝ እያንዳንዱ ባቡር የራሱ የሆነ ልዩ ስምና ቁጥር ያለው። ለምሳሌ የኢትዮጵያና የፈረንሳይ የባቡር መንገድ ድርጅት ንብረት የሆኑት ባቡሮች እያንዳንዳቸው የራሳቸው የሆነ ልዩ ስም አላቸው። ኤሊ ምንም እንኳ ከረጅም ዓመታት አገልግሎት በኋላ በጡረታ የተገለለች ቢሆንም አሁንም አልፎ አልፎ በባቡር ጣቢያ ከዝሆን ጋር በመተባበር ፍርጎ በመግፋት ትረዳለች። ግመል ትናንትና በርካታ ሙሉ ጭነት የተጫኑ ፍርጎዎችን እየጎተተ ከአዲስ አበባ ወደ ጅቡቲ ሲወርድ አይተነዋል። የእኛ ባቡር ማለት እኛን አሳፍሮ ከጅቡቲ ተነስቶ እስከ አዲስ አበባ ድረስ ከ800 ኪሎ ሜትር ርቀት በላይና ከባህር ወለል ወደ 2500 ሜትር በላይ አሻቅቦ መውጣት ያለበት ባቡራችን የተከበረ ኩሩ ስም አለው፣ አውራሪስ። አውራሪስ በርካታ ፍርጎች ሲኖሩት ከመጀመሪያዎቹ ሁለቱ ፍርጎች በስተቀር የቀሩት በአገሬው ሰዎች፣ በሶማሌዎች፣ ኢሳዎች፣ አፋሮችና ቋጠሮዎቻቸው የተሞሉ ናቸው። የመጀመሪያውና ሁለተኛው ፍርጎ አንደኛና ሁለተኛ ደረጃ መሆናቸው ሲሆን አንደኛ ደረጃው ከሁለተኛ ደረጃው የሚለይበት ብቸኛ ነገር ቢኖር ዋጋው መወደዱ ብቻ ነው። ለዛም መሰለኝ በርካታ ባዶ ቦታዎች ያሉት። በእኛ ፍርጎ ውስጥ አንድ ወፍራምና ቦርጫም ፈረንጅ ነጭ ሸሚዝና ዳልቻ ቁምጣ ለብሶ የቡሽ ፓርዲጣውን እንደደፋ ተደራድሎ ተቀምጧል። ሰላምታ ሰጣውስ ካል ኢሚራ አለኝ ለቀረብኩለት ሰላምታ ሲመልስልኝ። ይሄ የሶሉና ሰው ግማሽ እድሜውን ያህል ያሳለፈው በምስራቅ አፍሪካ ሲሆን ለበርካታ ዓመታትም በኢትዮጵያ ኖሯል። ሁሉም መንገዶች ወደ ሮማ ይወስዳሉ። ወደ ኢትዮጵያ የሚወስደው መንገድ ግን አንድ ብቻ ነው። ያቺም መንገድ ይቺ የባቡር ሐዲድ ብቻ ነች። እያለ ገና ከመቀመጤ ጨዋታ ጀመረ። በርግጥ በግመልም በፈረስም ከከፋም በእግርም ወደ ኢትዮጵያ ዘልቆ መግባት ይቻላል። ችግሩ ግን ዋጋው ከመወደዱ በላይ ይሄ የሶስቱ ቀን የባቡር መንገድ ከሳምንት በላይ ከመውሰዱም በላይ መንገዱ ባደጋ የተሞላ መሆኑ ነው። እናም ጌታው ብቻኛውና አስተማማኙ መንገድ ይሄ የባቡር መንገድ ብቻ ነው። ይገባውታል ጌቶች ምን ማለቴ እንደሆነ ብሎ ጠይቆ መልሴን እንኳን ሳይጠብቅ በመቀጠል ከኢትዮጵያ የሆነች ነገር ወደ ውጪ ለማውሰጥ ቢፈልጉ መጠቀም ያለበት ይችኑ ብቻኛውን የባቡር ትራንስፖርት ብቻ ነው። የባቡር መንገዱ ድርጅት በጥቂት የአክሲዮን ባለቤቶች እጅ ወድቋል። ጌቶቹ የአክሲዮን ባለቤቶች አንዲት ድንጋይ ሳይፈነቅሉ ዋጋውን እንደፈልጋቸው ከጣሪያ በላይ እያወጡ በማይሞላው የገንዘብ ካረጣቸው ስንት ለፍተንና ጥረን ያመጣነውን ገንዘብ ያላንዳች ልዩነት ያጭቃሉ። ይህንን ጌቶቹ ባለአክሲዮኖች የጫኑትን ከፍተኛ ዋጋ አልከፍልም ቢሉ ከኢትዮጵያም ይሁን ወደ ኢትዮጵያ አንዲት ቁራጭ ነገር ማስወጣትም ይሁን ማስገባት አይችሉም። እናም ጌታው በዚህ መልኩ ፈጽሞ መነገድ የማይቻልበት ጊዜ ላይ ደርሰናል። ሌላ ስራ ደግሞ ፈረንጅ በኢትዮጵያ ፈጽሞ ማግኘት አይችልም። አዎ ጌታው የባቡሩ መንገድ ድርጅት በመንግስት እጅ ገብቶ መንግስት ተመጣጣኝ ዋጋ ወስኖ ቢቆርጥልን ምንኛ በስራችን ጠቅተን በተገኘን ነበር። በዚህ መልኩ ከቀጠለ ግን መክሰራችን ሳይታለም የተፈታ ነው እያለ ብሶቱን አሽጎደጎደልኝ አነባልኝ። ይኸው ቀኑን ሙሉ በፈረንሳይ ሱማሌ አሸዋማ ምድር ላይ እየተጓዝን ነው። ባዶ መሬት ነው። ምንም አይነት የውሃም ይሁን የእጽዋት ዝርያ አይታይም። በጣም ይሞቃል። ብቻ እንዲሁ ሳስበው እግዜር የረሳት መሬት ሳትሆን አትቀርም። እንደ ገሃነም እሳት እየነደደች የሰው ልጆችን አንድዶ አንድዶ የሚፈጅ የሚመስል ሙቀት ትተፋለች። እንዲህም ሆኖ የሰው ልጆች ይኖሩበታል። በዚች እንደ ገሃነም እሳት በሚፈጅ የበረሃ መሬት ላይ ሶማሌዎች፣ ደናክሎች፣ ኢሳዎች፣ አሳይታዎችና ሌሎችም በርካታ ጎሳዎች ተበትነው ይኖሩበታል። አልፎ አልፎ በባቡሩ መስኮት አሻግሮ ላይ የሰው አነስ አነስ ያሉ በቡድን በቡድን የተከፋፈሉ ሰዎች ሰብሰብ ብለው ጦራቸውን እንደያዙ ወይ ቆመው ያወራሉ አለያም በዝግታ የሚያዘግሙ ጎሳዎችን ማየት ይቻላል። እኔም በጉዞዬ ላይ እኒህን መሰል ጎሳዎች በተደጋጋሚ አይቻለሁ። ይሄ የባቡር መንገድ ከጅቡቲ እስከ አዲስ አበባ ድረስ በሚዘረጋበት ጊዜ እነዚህ የአካባቢው ነዋሪዎች እጅጉን በጣም የሚፈሩ ጠላቶች የነበሩበት ጊዜ ሩቅ አይደለም። አንድ አሁን ስሙን የረሳሁት ሰው በወቅቱ በጻፈው ማስታወሻ እያንዳንዷ የምንዘረጋት ሐዲድ አንድ የአገሬውን ተወላጅ ሕይወት ስትጠይቅ፣ እያንዳንዷ አንድ ኪሎ ሜትር የተዘረጋች የባቡር ሐዲድ ደግሞ አንድ የፈረንጅ ሕይወት መስዋዕትነት ተከፍሎባታል በማለት ከትቧል። ምናልባት ይሄ ሰው አጋኖ ጽፎት ሊሆን ይችላል። ቢሆንም ይሄ የባቡር ሐዲድ በሚዘረጋበት ጊዜ በበረሃ በሽታ በርካታ ሰው እንዳለቀና እነዚህ የአካባቢው ነዋሪዎችም ብዙ ሰው እንደገደሉ ግን ጥርጥር የለውም። ዛሬም ቢሆን የባቡር መንገድ እስከዚህ አደጋዎች ሙሉ በሙሉ ነፃ ነው ማለት ፈጽሞ አይቻልም። የባቡር ጣቢያዎች በጣም ተራርቀው ከመሰራታቸውም በላይ የባቡሩ መንገድ ፈጽሞ አይጠበቅም። አዎ ሶማሌዎች የባቡሩን ሐዲድ ነቃቅለው ባቡሩን በግድ በማስቆም ተሳፋሪውን እየገደሉ ንብረቱን የዘረፉበት ጊዜ የሩቅ ጊዜ ትዝታ አይደለም። አሁን ባቡር ለመዝረፍ ብዙም አይዳፈሩም። ይሁን እንጂ ሐዲዱን እየነቀሉ በመውሰድ ተጓዡን አደጋ ላይ መጣራቸው ግን አልቀረም። እንዲህ አንድ ሁለቱን ያዲድ ብረት ነቅለው በመውሰድ በጎሳው ብረት አንጣሪ መሐንዲስነት ከሳምንታት አስቸጋሪ የብረት ቆረጣና ቅጥቀጣ በኋላ እነዚህ ጎሳዎች በመቶ የሚቆጠሩ አዳዲስ ጦሮች ባለ ንብረቶች ይሆናሉ። እነዚህ አዲስ ነጥረው በተሰሩ ጦሮች አጊተው በሌሎች ጎሳዎች ላይ የኃይል የበላይነታቸውን ለማሳየትና ለማሳመን ሲጥሩም ይታያሉ። እዚህም መሰረኝ ባቡሮች በቀን ብቻ የሚጓዙት ሌሊቱን ካሉት የባቡር ጣቢያዎች ባንዱ ያሳልፋሉ። እናም ከጅቡቲ አዲስ አበባ የባቡር መንገድ 3 ቀን ይፈጃል። በዚህ መልኩ እየተጓዝን ከሰዓት በኋላ በደወሌ የባቡር ጣቢያ ለእረፍት ቆም። ደወሌ የመጀመሪያዋ በኢትዮጵያ ግዛት ውስጥ ያለች የባቡር ጣቢያ ነች። በደወሌ የባቡር ጣቢያ ያ የፈረንሳይ ባቡር ጣቢያን የደንብ ልብስ ለብሶ የነበረው ሰው እጅጉን በጣም በሚያስደንቅ ፍጥነትና ቅልጥፍና ልብሶቹን ቀይሮ ኢትዮጵያዊ ሆኖ ፓስፖርት እያለ እጅግ በሚገርምና በሚጥም ፈረንሳይኛ ፓስፖርታችንን ጠይቆ ከተቀበለ በኋላ በጅቡቲ የኢትዮጵያ ቆንስል የፈረመበትን ቪዛ በጥንቃቄ አገላብጦ ከመረመረ በኋላ አመስግኖ መለሰልን። በጣም ከመሸ በኋላ ድሬዳዋ ገባን። እንግዲህ የዛሬው አዳራችን በድሬዳዋ ስለሆነ ከባቡር ጣቢያ ወጥተን ሆቴል ፍለጋ ወደ ድሬ ዘለቅን። ከአምስት ዓመት በፊት ድሬዳዋ በነበርኩበት ጊዜ የተዋወቅኩት የአገሬ ልጅ አቶ ቫሴክ አሁን በድሬ የኢትዮጵያ ንግድ ባንክ ሰራተኛ ከዚያች የግሪፉ ቆሻሻ ሆቴል አዳር ገላገለን። ብቻዬን አይደለሁም። በግብጽ ፖርትሳይድ የሚገኘው የፈረንሳይ ቆንስል ቢሮ በሄድኩ ጊዜ በአጋጣሚ ከአገሬ ልጅ ከቪሌም ብሬር ጋር ተዋወቅኩ። ቪሌም ብሬር ልክ እንደኔው እሱም ከፖርትሳይድ በጅቡቲ በኩል አልፎ ወደ ኢትዮጵያ መግባት እንዲችል የይለፍ ፈቃድ ቪዛ ከፈረንሳዊ ቆንስል ይጠይቅ ነበር። ከቪሌም ብሬር ጋር ከፖርትሳይድ እስከ ጅቡቲ ብሎም እስከ አዲስ አበባ ድረስ መጓዝ ብቻ ሳይሆን በሰንቬን ያየሁትን ፍዳ ሁሉ አብሮኝ የተካፈለ ሰው ነው። ድሬዳዋ በምሽት በጣም ትቀዘቅዛለች። የድሬን ነፋሻማና ቀዝቃዛ አየር እየሳብ በድሬዳዋ የመንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋን ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንሸራሸር ቪሌም ብሬየር ናዚዎች ወደ ስልጣን ከወጡባት ቀን ጀምሮ በጀርመን አገር ስላለው ሁኔታ ያጫውተን ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቪሌም ብሬየር በጀርመን አገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ አገር ሰዎች በጀርመን አገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ እየሆነ መጣ። ቪሌም ብሬየር የአዶልፍ ሂትለር አካሄድ ስላላማረው ስለ የወደፊት ህይወቱና እድሉ ሲያስብ ሲያወጣና ሲያወርድ በአጋጣሚ በኢትዮጵያ የነገሰው አዲስ ንጉስ አውሮፓውያንን በሙያቸው እየተቀበለ ስራ ይሰጣል የሚል ወሬ በመስማቱ እሱም እድሉን በኢትዮጵያ ለመሞከር ከግብጽ ፖርትሳይድ ወደ ኢትዮጵያ መግቢያ ፈቃድ ሲጠይቅ እስከ ተገናኘንባት ቀን ድረስ ያለውን ታሪኩን አጫወተን። እንዲህ ቪሌም ብሬየር ስለ ጀርመንና ሂትለር እያጫወተንና የድሬን ነፋሻማ አየር እየሳብ ስንንሸራሸር አንድ የሞተር ብስክሌት ከባድ መብራቱን አብርቶብን ካለፈ በኋላ የጉዞ መስመሩን በፍጥነት ቀይሮ ወደኛ እየበረረ የቶ ኦን አለ ሞተረኛው በቼክ ቋንቋ። እሱ ነው እንደማለት ነበር። የቶ ኦን የሚለውን በሞተሩ ድምጽ መሃል ለይቼ ዞር ስል የቼኮስሎቫኪያ ተወላጅ የሆኑት ከሁለቱ ወንድማማቾች የክሮብ ልጆች ጋር ግንባር ለግንባር ተገጣጠም። ከነዚህ ወንድማማቾች ጋር ተቃቅፈን ተሳሳርን። አዎ እነዚህ ወንድማማች የክሮብ ልጆች እነሆ በንግድ ሙያ ተሰማርተው በኢትዮጵያ ሲኖሩ ከ10 ዓመት በላይ ሆኗቸዋል። እናም እነሆ ከአምስት አመታት ቆይታ በኋላ እንደገና በድሬዳዋ ስንገናኝ እንዳው ዝም ብሎ ተሳስሞና ሰላምታ ተለዋውጦ መለያየቱ ተገቢ አልነበረምና ምሽቱን ከነዚህ ወንድማማቾች ጋር ለማሳለፍ ያቀረቡልን ግብዣ ተቀብለን ወደ ሆቴል ቦሎላኮስ በመሄድ ምርቱን የፈረንሳይ ቢኖ እየተጎነጨን ዳግም የተገናኘንባትን ምሽት በሚገባ አከበርናት። ወንድማማቾቹ እባካችሁ ትንሽ ጊዜ በድሬዳዋ አብራችሁን ሰንብቱ፣ ቢያንስ እስከሚቀጥለው ባቡር ድረስ እያሉ ይለምኑን ጀመር። ቀጥሎም ከወንድማማቾቹ ትንሽየው ያሮስላቭ ነገ ከኛ ጋር አብረን አደን መውጣት እንችላለን ሲል ለመነኝ። ይችን ልመናውን እንቢ ማለት አልተቻለኝምና በድሬዳዋ ቢያንስ እስከሚቀጥለው ባቡር መምጫ ድረስ ለመቆየት ወሰንኩ። ፊሊም ብሬየርም ስለተስማማ የወንድማማቾቹን ግብዣ ተቀብለን ቀጠሮ ይዘን ወደ ማደሪያችን ወደ ቫሴክ ቤት ባሳደራችን ታጅበን ሄድን። እንግዲህ ቢያንስ ለሚቀጥሉት 3 ወይም 4 ቀናት በድሬዳዋ መሰንበታችን ነው ማለት ነው። ይሆንም በእነዚህ በድሬ በቆየውባቸው ቀናት መንግዜም የማረሳቸው በርካታ ትዝታዎችን ቋጥሬባቸዋለሁ። አዎ፣ በትራንስ ጆርዳን በኪራክ አገረገዥ ግብዣ በሶሪያ በርሃ የተካፈልኩበት በመኪና የሚዳቋ አደን ትዝታ እስከዛሬ ከልብ ያልወጣምና የወንድማማቾቹን ያደን ግብዣ ሳላንገራግር ተቀበልኩ። ገና ከመንጋቱ ሁለቱ ወንድማማቾች ሞተር ብስክሌታቸውን እያስጓሩ መጥተው የቫቴካን ትንሽ የድንጋይ ቤት በር ማንኳኳት ጀመሩ። ተኝተው ይሆናል በሚል የተሳሳተ ግምት ነው የቫቴካን በር ያንኳኩት። እንዳልኩት ወንድማማቾቹ ተሳስተው ነበር። ማለትም እኛ ገና ድሮ ተነስተን ለባብሰን እየጠበቅናቸው ነበርና ጊዜ ሳናጠፋ ወንድማማቾቹን ተከትለን አቶ ቫቴካን ተሰናብተን ላደን ወጣን። ወንድማማቾቹ ለኛም አንዳንድ ሽጉጥና አንዳንድ ያደን ጠመንጃ ይዘውልን መጥተዋል። ባንድ ሞተር ብስክሌት አራት ሰው አሳፍረው እንዴት መሄድ እንደፈለጉ ሞተሯን እየዞርኩ ስፈላሰፍ ትንሹ ያሮስላቭ ገላገለኝ። ልቅየው የሞተሯን መሪ እንደጨበጠ ከፊት ተቀምጧል። በሞተሯ ወገብ ግራና ቀኝ ጎን ለጎን እንድንቀመጥ ያሮስላቭ እየጋበዘ እሱ ጀርባውን ለኛ ሰጥቶ ከኋላ ተቀመጠ። በዚህ መልኩ ባንድ ሞተር ብስክሌት ላይ አራት ሆነን ተቀምጠን ድሬን ወደ ኋላ ጥነን ወደ አደኑ ጫካ ገሰገስ። ጥርጊያው የድሬ መንገድ ምቹ ነበር። ልክ ድሬዳዋን ለቀን እንደወጣን የጥርጊያውን መንገድ አድራሻው ስለጠፋ ባባጣ ጎባጣው መንገድ መላ ሰውነታችን እየተርገፈገፈ በጉዞው ቀጠል። እውነቱን ለመናገር ሞተሯ ልክ እንደደነበረ ፈረስ ትዘል ነበር ማለት ይቻላል። ዛሬ ድለቢሶች ነን አለን ያሮስላቭ። ከሁለት ሰዓት በላይ በደን ውስጥ ስንዞር ቆይተን አንድም የሚታደን የዱር እንስሳ ባለማየታችን ትንሽ ቅር ብሎት፣ እንዲህ የሚታደን አውሬ ፍለጋ ስንዞር ያሮስላቭ ባለፉት ወራት በድሬዳዋና አካባቢዋ ስላሳለፈው ያደን ትዝታዎች እያነሳ ብዙ አጫወተን። አዎ፣ በኋላ ወደ መኖሪያ ቤታቸው ስንመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋ አካባቢ በርካታ የዱር አራዊት እንዳሉ ትልቅ ምስክር ነው። ድሬዳዋና አካባቢዋ የተለያዩ የሜዳ ፍየል ዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብና የዱር አውሬዎች ንጉስ አንበሳ ሳይቀር ይህን ቆላማ አገር ይዘው በሰፊው ይኖሩበታል። እንዲህ በጫካው ትንሽ ለኮሎክ አንዲት ከፍ ያለች ሚዳቋ በመንገዳችን ገባች። ሚዳቋ እኛ ስታይ እየዘለለች ወደፊት ሜዳውን መሮጥ ጀመረች። ትልቁ ወንድም የሞተር ብስክሌቷን ፍጥነት በጣም ጨምሮ በሚዳቋና በእኛ መካከል ያለው ርቀት በጣም አንሶ ሚዳቋ ኢላማችን ውስጥ ልትገባልን በምትችልበት ርቀት ላይ ሞተሯን አቆማት። እንግዶቻቸው ነንና ቀድሚያውን ለእኛ ሰጡን። ሁለት ጥይቶች ተተከታትለው ተተኮሱ። ጃቋ ግን አሁንም ትሮጣለች። ሶስተኛዋ ጥይት ከመጮሃ ያቺ ሚዳቋ ተንከባላ ወደቀች። አዎ እኛ ተኩሰን የሳትናትን ሚዳቋ ያሮስላቭ ባንደመት ጣላት። ጎበዝ አልሞ ተኳሽ ነው። የሚዳቋን አንገት ቆርጠው ለዝና ሲወስዱ ከሚዳቋ ስጋ ደግሞ ጥሩ ጥሩ ስጋ ያለውን እግሮቿን ብቻ ወስደው የቀረውን ለጅቦች ተውንላቸው። ከሌላ ተጨማሪ ሁለት ሰዓት በኋላ የምኒልክን ድክድክ አገነኛናል። ይቺ ድክድክ ትንሽዬ የሚዳቋ ወይም የሚዳ ፍየል ዘር እንደ መርፌ በቀጠኑ እግሮቿ እየተፈናጠረች ከአይናችን እይታ በጣም ርቃ እስክትሄድ ድረስ ሁላችንም ባለንበት ቆመን አየናት። ከሰዓት በኋላም በርካታ ድክድኮች አይተናል። ግን በጣም ድንጉጥ እንስሳ ስለሆነች በትንሽ ኮሽታ ፈርጥታ ትጠፋለችና አለሁ እኔ ነኝ ለሚል አልሞ ተኳሽ እንኳን ኢላማውስ ከመግባቷ በፊት ሁሌም ወይ ቶሎ ትሰወራለች አልያም በእነዚያ መርፌ እግሮቿ ፈርጥታ ርቃ ትሄዳለች። ትልቁ የክሮብ ልጅ ዶሚኒክ ሞተሯን አቁሞ ቤት በኩል መሄድ እንዳለበት አካባቢውን ሲያጠና ከጀርባችን በጣም የተቆጣ አውሬ ድምጽ ሰማን። ከመቅጽበት ሁላችንም ድምጹን ወደ ሰማንበት አቅጣጫ ስንዞር አንድ በጣም ትልቅና ጥቁር አውሬ ከበርካታ ግልገሎቿ ጋር አየን። የዱር አሳማ ነበረች። ወዲያው ሁላችንም ተበታትነን ወደ ቁጥቋጦዎች ውስጥ ገባን። እሾሁ ጋሬጣውና ደረቁ ጭራሮ ሳይቀር ልብሶቻችንን እየገነጣጠሉ ደም በደም ቢያደርጉንም ለዱር አሳማ ከመገደል አይከፋምና ሁሉንም ችለን በቁጥቋጦዎች ውስጥ ትንሽ ለቆሎክ ከወንድማማቾቹ ትንሽየው ያሮስላቭ አከታትሎ ሁለቴ ሲተኩስ አሳማዋ የጣር ድምጿን ከፍ አርጋ ማጓራት ጀመረች። ተጠንቀቁ ተጠንቀቁ፣ ከቁጥቋጦዎች ውስጥ ውጡ እያለ ያሮስላቭ ድምጹን ከፍ አርጎ አስጠነቀቀን። የተመታችው የዱር አሳማ ገና አልሞተችም። የቆሰለ የዱር አሳማ ከቤንጋል ነብር የከፋ ነው አለን ትልቅየው እየሳቀ። ምናልባት ዶሚኒክ እውነቱን ሊሆን ይችላል፣ ግን እኛ እውነታውን ማረጋገጫ እድሉ አልነበረንም። አልሞ ተኳሹ ያሮስላቭ አሳማዋን ባንድ መጠቅልሎ ጠሏታል። ብቻ ቁጥቋጦዎች ውስጥ ወጥተን ወደ ግዳዩ ብንሄድ እስካሁን ትልቋ የዱር አሳማ ነች ብለን የገመትናት አውሬ ተራ ግልገል ሆና አገኘናት። አዋሽ። የአዋሽ ወንዝ ከሸዋ ተራሮች ተነስቶ በርካታ ኪሎ ሜትሮች ወደ ሰሜን ምስራቅ ኢትዮጵያ ተጉዞ የተጠሙትን የደንከል በረሃዎች ውሃ ጥም እየቆረጠ ሂዶ በአውሳ በረሃ ዱካው ይጠፋል። የአዋሽ ከተማ ምናልባት የተቆረቆረችው ይሄ የፈረንሳይና የኢትዮጵያ መንግስታት የጋራ ንብረት የሆነው ባቡር ሌሊቱን በአዋሽ በሚያሳልፍ ብቻ ሊሆን ይችላል። ምናልባትም የአዋሽ ከተማ አቆራቆር ታሪክ ሌላ ሊሆን ይችላል። ብቻ ዛሬ አዳራችን በአዋሽ ከተማ ነው። አብዛኛው ተሳፋሪ አዳሩን በየፍርጎው ውስጥ አድርጓል። አዋሽ ከተማ ዘመዶች ወይም ወዳጆች ያላቸው ደግሞ በየዘመዶቻቸውና በየወዳጆቻቸው ቤት አዳራቸውን ለማድረግ ጓዛቸውን ይዘው ሄደዋል። እኛ ፈረንጆቹና ጥቂት ባለሀብት ኢትዮጵያውያን ደግሞ አዳራችን በአዋሽ ባሉ ሆቴሎች ለማድረግ ወደ ሆቴል ፍለጋችን ሄድ። ከባቡር ጣቢያው 50 ኪሎ ሜትር ሳንርቅ አንዲት ሆቴል አገኘን። የዚች ሆቴል ባለቤት ማን እንደሆነ መገመቱ ከባድ አይደለም። ለብዙ ዓመታት በኢትዮጵያ የኖረ ግሪካዊ ነው። ኢትዮጵያውያን ሆቴል ከፍቶ አልጋ ማከራየትና እንጀራ በወጥ መሸጥን እንደ ነውር ይቆጥሩታልና አብዛኛዎቹ ሆቴሎች በግሪኮችና በአርመኖች እጅ ናቸው። ይህ ዛሬ ለአዳራችን የመረጥነው የግሪኩ ሆቴል ትንሽ የምግብ አዳራሽ የምትመስል ነገር አለው። ግሪኩ የምግቡን አዳራሽ ሁለት ቦታ በሳጠራ ከፍሎ እንደ ነገሩ እንግዶቹን ለመቀበል ተዘጋጅቷል። ሆቴሉ ከዚህ የምግብ አዳራሽ በተጨማሪ አንድ ሶስት የሚሆኑ የመኝታ ክፍሎችም አሉት። የመኝታ ክፍሎ ውስጥ አንዲት ተራና መናኛ አልጋ ተዘርግታ እንደ ነገሩ ተነጥፋ በወባ መከላከያ መረብ ተሸፍናለች። በቃ በዚች የመኝታ ክፍል ውስጥ ያለ ነገር ቢኖር ይሄ ብቻ ነው። የምግብንና የመጠጥን ዋጋ በተመለከተ ረገድ ኢትዮጵያ በዓለም ላይ ካሉ አገሮች ሁሉ በጣም ርካሽ አገር ነበረች አሁንም ነች። ይሁን እንጂ እቺ የዚህ ብልጣብል ትግሪክ የአዋሽዋ ሆቴል ያላቅሟ ዋጋዋን ወደ ዳድርጋዋለች። የአዋሽዋ ሆቴል አዳራችን አዳራ ይበለው ባንድ ቁንጫ አንድ ቤሳ የሚከፍል ቢገኝ ባንድ ሌሊት የሮክፌለርን ጠቅላላ ንብረት ገዝቼው ባደርኩ ነበር። ከሁሉም የሚገርመው ደግሞ የአዋሽ የቁንጫ ሰራዊትና የአዋሽ የወባ ትንኞች ጦር የጋራ ስምምነት የተፈራረሙ ይመስል ወባ መከላከያ ከተሸፈነችው አልጋ ውስጥ ያንን ምስኪን የሆቴሉን ደንበኛ በሚሊዮን የሚቆጠሩ የቁንጫ ሰራዊት መድረሻ አሳጥተው ከመረቡ ሲያስወጡት በሁላቸው በሰረት የወባ ትንኞች ይቀበሉና መከራውን ያሳዩታል። በሶስተኛው ቀን የብረቱ አውራሪስ ባቡራችን የመጨረሻውን ጉዞ ከአዋሽ ተነስቶ አሻቅቦ 2450 ሜትር ከባህር ወለል በላይ እየወጣን መስመሩን ወደ አዲስ አበባ አቀና። አሁን ከቆላማው ቀበሌ ወደ ደጋው ስንወጣ አካባቢው ደረጃ በደረጃ ወደ አረንጓዴነት እየተለወጠ መጣ። በቁጥቋጦዎች በግራሮችና በቁልቋል ፈንታ ቀጭኖቹና ረጃጅሞቹ የባህር ዛፎች አካባቢውን አድምቀውት ማየት ጀመርን። በዚህ የደጋው መሬት ላይም የደገኞቹ ጎጆዎች በባህር ዛፎች ተከበውና ደምቀው እዚህም እዚያም ፈንጠርጠር ብለው ቆመው ይታያሉ። ባሽ የባቡር ጣቢያም የተሳፈሩት አዲሶቹ ተሳፋሪዎች በመዛኙ ደገኞቹ አማራዎችና ኦሮሞዎች ናቸው። እነዚህ ደገኞች ከቆላው ሰው በነጭ ሸማቸው ብቻ ሳይሆን በመልከ ገጻቸው ለይቶ በትክክል ማወቅ ይቻላል። ቀላ ከማለታቸው በተጨማሪ መልከ መልካሞችም ናቸው። ምንም እንኳ ዋናው መለያቸው ነጭ ሸማቸው ቢሆንም ሁለመናቸው ከቆላው ህዝብ እንደሚለዩ ማንም ሰው ቢሆን ለይቶ ያውቃቸዋል። አዎ እነተኞቹ ጦረኞች ሀበሾች እነዚህ ናቸው። ለምን እንደሆነ ባላውቅም እነዚህ ሰዎች በመግብና በመጠጥ ሰዓት ራስ ቀላቸውን በሸማቸው ይሸፍናሉ። የአዋቂነት ፊታቸው ላይ ያ ጎፈሬያቸው ሲጨመርበት ማንም ሰው ቢሆን እነዚህ ሰዎች እውነተኞቹ ጦረኞች ሀበሾች መሆናቸውን ሊክድ አይችልም። ወደፊት እንደምናየው ጦረኝነታቸውን ጀግንነታቸውን በተንቤን የጦር አውድማ ሲያሳዩ ባይኔ በብረቱ አይቻለሁና አሁንም ለነዚህ ሰዎች ማውራቱ ታሪክን መቅደም ይሆናልና በዚሁ ላቆም። ምዕራፍ 3 አዲስ አበባ። አዲስ አበባ ከዛሬ 6 ዓመት በፊት ካየኋት ብዙም አልተለወጠችም። ይሁን እንጂ እዚህም እዚያም የሚታዩት የለውጥ ሙከራዎች የውጤታማነት መንገድ እየያዙ መሆኑ ይታያል። አዲስ አበባ ድንቅ ስም። በ1889 ዓመተ ምህረት እምዬ ምኒልክ በባለቤታቸው በእቴጌ ጣይቱ ምኞት በአቃቂና በቀበና ወንዝ መካከል ተቆረቆረች። መካከለኛው ከተማ ባለ አንድና ሁለት ፎቅ የድንጋይና የእንጨት መኖሪያ ቤቶችና የግሪክ ነጋዴዎች ሱቆች እንዲሁም የሌሎች አውሮፓውያን መኖሪያ ቤቶች ተሰርተውበት ደመቅመቅ ብሏል። ከነዚህ የቆርቆሮ ቤቶች ዙሪያ ጥንታውያኑ ክቦቹ የኢትዮጵያውያንም ጎጆዎች በረጃጅሞቹ የባህር ዛፎች ተከበውና ተውጠው ቦታ ቦታቸውን ይዘዋል። አዲሱ ንጉስ ሬጀንት ራስተፈሪ ሎል ራስተፈሪ መኮንን ባለሙሉ ስልጣን እንደራሴ በነበሩበትና አውሮፓን በሰፊው በጎበኙበት ወቅት ስልጣኔ የቱን ያህል ጠቃሚ እንደሆነ ጠንቅቀው ስላወቁ ለሀገራቸው እድገት ሌት ተቀን ሲጥሩ ይታያሉ። ምንም እንኳን አውሮፓውያን ከመቶ ዓመት በላይ በፈጀባቸው ስልጣኔ ላይ በጥቂት ዓመታት መድረስ ባይቻልም ቢያንስ ጫፏን ለመያዝ ለሚጥሩት አዲሱ ንጉስ ጠንካራው የኢትዮጵያ ባህል ሃይማኖትና ልጆቿ ለአዲሱ ስልጣኔ እንቅፋቶች ይሆኑ አዲሱ ንጉስ ወደ ስልጣኔ እንደፈለጉት አገራቸውን ይዘው እንዳይሮጡ መሰናክሎች ሆኑባቸው። አዲሱ ንጉስ በ1923 ዓመተ ምህረት ከነገሱበት ቀን ጀምሮ ዘላለማዊ እንቅልፍ የተኛች የምትመስለውን ውዷን አገራቸውን ከዚህ እንቅልፍ ለመቀስቀስና ወደፊት መራመድ እንድትችል የውጭ ዲፕሎማሲ ምን ያህል ከፍተኛ ሚና እንደሚጫወት ጠንቅቀው ያወቁት ንቁና ብልሁ ንጉስ የዲፕሎማሲ ስራውን ከሁሉም ነገር በፊት አስቀድመው አጠናከሩት። ይሁን እንጂ ኢትዮጵያ ከእንቅልፏ መነሳት በጀመረችበት በአሁኑ ሰዓት የጦርነት ዳመና በመላ ሰማያዋ ላይ ተዘረጋባት። አዲስ አበባ በርከት ያሉ ሰፋፊና ጥሩ ሆነው የተሰሩ የአስፋልት የመኪና መንገዶች አሏት። በሁሉም መስቀለኛ መንገዶች ላይ የኢትዮጵያ ፖሊሶች ቆመው ባለመኪናውንም እግረኛውንም ጥራት ባለው መንገድ እንዲጓዝ ይረዳሉ። እነዚህ ፖሊሶች የፖሊስ የደንብ ልብስ የለበሱና መለዮ የደፉ ቢሆኑም ለእግራቸው ግን ጫማ አልነበራቸውም። ባዶ እግራቸውን አስፋልት ላይ ቆመው ስራቸውን በታላቅ ትዕግስትና ንቃት ያከናውናሉ። እነዚህ ፖሊሶች ከአዲስ አበባው ከንቲባ በተሰጣቸው ጥብቅ ትዕዛዝ መሰረት መኪኖችም ሆኑ እግረኞች በቀኝ በኩል በትክክል መሄዳቸውን በጥብቅ ይከታተላሉ። ይሁን እንጂ ለእግረኞች የተሰራው መንገድ ጠባብ ከመሆኑም በላይ ኮረኮንች ስለሚበዛው የአዲስ አበባ እግረኛ የኮረኮንቹን መንገድ ትቶ በለስላሳ አስፋልት ላይ ከመኪና ጋር እየተጋፋ ይሄዳል። ይህም ለእነዚያ የከተማ ፖሊሶች ትልቅ አበሳ ነበር። አንዳንዶቹ ፖሊሶች አስፋልት መሃል ገብቶ የሚሄደውን የሸገር አራዳ አቁመው በሰላምና በትዕግስት ሊያስረዱት ይሞክራሉ። ትዕግስት የሌላቸው ፖሊሶች በመንገደኛው ላይ ጉማሬያቸውን ያስቀድማሉ። የአዲስ አበባ ፖሊሶች አበሳ የሰው ልጅ ከሚችለው በላይ ሸክም የተሸከሙ አስመስሏቸዋል። ባዶ እግሩ ፖሊስ ዛሬ ቢያንስ ከመቶ እግረኛ በላይ በቀኝ በኩል ባለው የእግረኛ መንገድ እንዲሄዱ ሲያስረዳ ውሏል። አንድ እግረኛ የአስፋልቱን መሃን መንገድ ይዞ ሲሄድ ከኋላው የሚመጣ አውቶሞቢል ክላክስ ሲነፋበት ተደናግሮ የሚሄድበት ጠፍቶት እንደቆመ፣ ይኸው ፖሊስ ወደ ባላገሩ ጠጋ ብሎ በንጉሥ ኃይለ ሥላሴ በቀኝ በኩል ይሄዱ ይለዋል። ምስኪኑ ባላገር ለምን በቀኝ በኩል ብቻ መሄድ እንዳለበት ሊገባው አልቻለም። ተወልዶ ባደገበት መንደሩ ከልጅነቱ ጀምረው ባሻው መንገድ ሲሄድ ኖሯል። ምናልባትም ቀኙ መንገድ እንኳ የትኛው እንደሆነም አልገባው ይሆናል። እና ይህን የተረዳው ባዶ እግሩ ፖሊስ ባላገሩን ሰው እጁን ይዞ ወደ ቀኝ በኩል ይዞት ሂዶ በዚህ በኩል ለወደፊቱ እንዲሄድ ያስረዳውና ይለቀዋል። ባላገሩ ፖሊሱ ባሳየው መንገድ ለራሱ ብቻውን እያወራ ወደፊት ሄደ። ከጥቂት ጊዜ በኋላ በዚያችው መንገድ ተመልሶ መጣ። አንተ የውሻ ልጅ በቀኝ በኩል ሂድ አላልኩህም? አለ ባዶ እግሩ ፖሊስ በንዴት ጉማሬውን እያወናጨፈ። በምኒልክ አምላክ፣ በንጉሥ አንተው ራስህ ነህ በዚህ በኩል ሂድ ብለህ ያሳየኸኝ እያለ ባላገሩ በምኒልክ ስም ይምላል፣ ይገዘታል። አልፎ አልፎ ፈረሰኞች አስፋልቱን ሞልተው ሲሄዱ ይታያሉ። እነሆ ዛሬ በሰንጋ ፈረስ ላይ የተቀመጠ ሰው ፊት ፊት እየሄደ ከኋላው ጥቂት የታጠቁ ፈረሰኞች አጅበውት የአስፋልቱን መሃል ይዞ አለፈ። እነዚያ ባዶ እግር ፖሊሶች በተጠንቀቅ ቆመው ወታደራዊ ሰላምታቸውን ሲያቀርቡ ፈረሰኛው ፈገግታ በማሳየት አጸፋውን መለሰላቸው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ነበሩ። ከጠዋት ጀምሮ በየቀኑ ከአዲስ አበባና አካባቢዋ ገበያተኞች ወደ ገበያ ይወጣሉ። ምንም አይነት ሱቅም ሆነ በረንዳ የለም። ብቻ እንዲያው ባዶ ሜዳ ላይ ነጠላቸውን ዘርግተው ዕቃዎቻቸውን ይዘረግፉና ይገበያያሉ። ሁሉም የራሱ የሆነ የተወሰነ ቦታ አለው። ጨርቅ ተራ፣ እህል ተራ፣ እንጨት ተራ፣ ከብት ተራ፣ በግ ተራ፣ ወዘተ እየተባበለ ተከፋፍሏል። ከነዚህ ገበያተኞች አመዛኞቹ በአዲስ አበባና በዙሪያዋ የሚኖሩ ኦሮሞዎች ናቸው። በገበያው መጨረሻ ላይ ያልጋ ተራ አለ። ባልጋተራ በአብዛኛው አራቱም ምግራቸው እኩል እንኳን ያልሆኑ አልጋዎች ይሸጣሉ። አሮጌ አልጋ በጣም በርካሽ ዋጋ መግዛት ይቻላል። ይሁን እንጂ የነዚህ አሮጌ አልጋዎች ባለቤቶች ወደ መቃብር የወረዱ ስለሆነ ብዙ ጊዜ የሟች ቤተሰቦች ሟችን በራሱ አልጋ ወስደው ከቀበሩ በኋላ የሟችን አልጋ በጥቂት ቤታዎች ለመሸጥ ወደ ገበያ ይሮጣሉ። እናም ገዢው ሟች በመተበት በሽታ የመለከፍ እድሉ ያመዝናል። በእንዲህ አይነት ገበያዎች በምንም ተአምር የገበያ ዳኛ መቅረት የለበትም። በገበያተኞች መካከል የሚፈጠሩ አለመግባባቶችን ሁለቱንም ወገን በሚያስማማ መልኩ የሚዳኝ ዳኛ መኖር አለበት። እንዲህ አይነት ችሎቶች ወይም ዳኝነቶች ባውላላ ሜዳ ላይ ይካሄዳሉ። አውሮፓውያን ሲያሽሟጥጡ ይሁን የምራቸውን ብቻ ኢትዮጵያውያን ዳኞች ከንጉሥ ሰለሞን ዳኝነት የማይተመነስ ዕውቀት አላቸው እያሉ ያወራሉ። ምናልባት እውነታው ሌላ ቦታ ሊሆን ይችላል። በኢትዮጵያ እስካሁንም ብትን ጨርቆች የሚለኩት በክንድ ነው። በጨርቅ ተራ ሁለት ገበያተኞች ይጨቃጨቃሉ። ጨርቁን የሚገዛው ሰውዬ እጅግ በጣም ረጅም ሲሆን ሻጩ ደግሞ በጣም አጭር ነው። እናም ገዢ በሚችለው መልኩ ክንዱን ዘርግቶ ጣቶቹን ወጥሮ 10 ክንድ ለካና ምልክት አደረገ። ሻጩ ደግሞ በሚችለው ሁሉ ጣቶቹን ሳይወጥር እሱም 10 ክንድ ለካና እሱም ምልክት አደረገ። ሁለቱ በለኩት መካከል ከአንድ ክንድ የሚበልጥ ልዩነት መጣ። ገዢው ሻጩን አውቆ ክንዱን ሳይወጥር ይለካል ሲል አመረረ። ሻጩ በምኒልክ እየማለ ሐቀኛ ነጋዴ መሆኑን እግዚአብሔርን ምስክርነት ጠራ። በዚህ መሃል ብዙ ወሬኛ ገበያተኞች ከበቧቸው። በእነዚህ ወሬኞች ፊት ሁለቱም ደጋግመው ቢለኩም ልዩነቱ ተመሳሳይ ነበር። እናም መግባባት ባለመቻላቸው ያላቸው ብቸኛ አማራጭ ዳኛ ፍለጋ መሄድ ብቻ ነበርና ሸማቸውን አያይዘውና አቆላልፈው ጎን ለጎን እግራና ቀኝ እጆቻቸውን በነጠላቸው ጫፎች ሸብ አርገው አስረው ከቋጠሩ በኋላ ወደ የገበያው ሸምጋኝ ዳኛ በብዙ ወሬኞች ታጅበው ሄዱ። ብቸኛው የገበያዋ ፈላጭ ቆራጭ ዳኛ ከፍ ብላ ከተሰራች አንዲት ባለ ሁለት ቆርቆሮ መደብር ላይ ተኮፍሶ ተቀምጧል። የሚንጫጫውን ወሬኛ ጸጥ ካሰኘ በኋላ በትዕግስት ሁለቱንም ባለ ጉዳዮች አዳመጠ። ሁለቱም በእምዬ ምኒልክ እየማሉና እግዚአብሔርን ምስክርነት እየጠሩ ችግራቸውን ለዳኛው አስረዱ። ገዥም ሻጭም ድምጻቸውን ከፍ በማድረግ እየጮሁ ዳኛውን ለማሳመን ሞከሩ። ዳኛው ሁለቱንም በትዕግስት ካዳመጠና ከቦም ያወራውን የገበያ ወሬኛ ዝም ካስባለ በኋላ ወደ ሁለቱ ባለ ጉዳዮች እያየ መጀመሪያ ገዢውን 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ወዲያው ሻጩንም 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ሁለቱም ጨርቁን ለክተው ምልክት አድርገው እንደጨረሱ ዳኛው ጨርቁን ተቀብሎ መጀመሪያ ገዢው ለክቶ ምልክት ያደረገበት ቦታ ላይ በመቀስ ቆረጠው። ወዲያው ቀጥሎ ሻጩ ለክቶ ምልክት ያደረገበት ቦታ ላይ ቆረጠውና ሁለቱም እውነት አላቸው፣ እግዚአብሔር ያውቃል አለና ፍርዱን ሲሰጥ፣ በእምዬ ምኒልክ ሁለታችሁም እውነት አላችሁ፣ ግን እንዳትጣሉ። ገዢው በሻጩ አጭር ክንድ መስማማት ስላለበት ነጋዴውም ከዚህ ትርፍ እንዳያገኝ ልዩነት ያመጣውን ጨርቅ ለዳኝነት ዋጋ ለራሱ አስቀርቶ ሁለቱን ባለጉዳዮች አሰናበታቸው። በዳኛው ፍርድ ሁሉም ተደስተዋል። ነጋዴው ገዢው ሰውዬ በሱ አጭር ክንድ የተለካ ጨርቅ በመግዛቱና በረጅሙ ክንድ ባለመጠቀሙ፣ ገዢው ደግሞ ነጋዴው ባለችው አጭር ክንድ እየለካ ከፍ ያለ ትርፍ ባለማግኘቱ፣ ወሬኞችም ሳምንቱን ሙሉ የሚያወሩት ወሬ በማግኘታቸው፣ ዳኛውም ከጨርቋ በተጨማሪ ጥቂት ቤሳ ሳንቲሞች በመስራቱ ብቻ ሁሉም ተደስተው ዳኝነቱ ተበተነ። የንጉሥ ሰለሞንን ፍርድ የሚስተካከል ፍርድ ይሎታል ይሄ ነው። ንጉሠ ነገሥቱ በአዲስ አበባ የተለያዩ የሚኒስትር መስሪያ ቤቶች አቋቁመዋል። እድለኛ ከሆኑና በእነዚህ የሚኒስትር መስሪያ ቤቶች በአውሮፓና አሜሪካ በተለያዩ ኮሌጆች የተማሩ ኢትዮጵያውያን የሚሰሩ ከሆነ እና ነፍሱ ካጋጠመው የመጥበትን ጉዳይ ቶሎ ይጨርሳሉ። ይሁንና ንጉሰ ነገስቱ እነዚህን የሚኒስቴር መስሪያ ቤቶች በከፈቱ ጊዜ ንጉሰ ነገስቱ ታማኝና ቅርበት ካላቸው ከየጠቅላይ ግዛቱ የመጡት ኢማም ሹማምንቶች ባንድ ለሊት ሚኒስቴር ሲሆኑ ችግር መፈጠር ጀመረ። እነቱን ለመናገር እነዚህ ሹማምንት በሚኒስቴር መስሪያ ቤቶች ስራው እንዴት እንኳን እንደሚሰራ ምንም የሚያውቁት ነገር አልነበራቸው። እናም ኒታታሪ ንጉስ ለነዚህ አዲስ ለተሾሙ ሚኒስትሮች ከአውሮፓና ከአሜሪካ የተማሩ ሰዎች አስመጥቶ ለሚኒስቴር መስሪያ ቤቱ አስተራር እንዲያማክሩ ማድረግ ተገደዱ። እነዚህ ኢትዮጵያውያን ሚኒስትሮች አማካሪ ፈረንጆች ከአሜሪካና ከአውሮፓ አዲስ አበባ እንደገቡ በየተመደቡበት የሚኒስቴር መስሪያ ቤት ስራቸውን በታላቅ ንቃትና ትጋት ቢጀምሩም አንዳንድ ወግ አጥባቂና አዲስ ነገር ተቃዋሚ ሚኒስትሮች በስራቸው ላይ እንቅፋት ሆኑባቸው።
አንድ የገንዘብ ሚኒስትሩን እንዲያማክርና ገንዘብ ሚኒስቴርን በዘመናዊ መልኩ እንዲያደራጅ የተመደበ ፈረንጅ የገጠመውን ችግር ሲያወራ እንደሰማሁት የሚከተለውን ይመስላል። ያማካሪ የገንዘብ ሚኒስቴርን በዘመናዊ መልኩ ለማደራጀት ቆርጦ ይነሳና አንዳንድ ወሳኝ መረጃዎች እንዲሰጡት ሚኒስትሩ ፊት ቀርቦ በአመት በቀረጥና በግብር ምን ያህል ገንዘብ እንደሚሰበስቡ እንዲነግሩት ሚኒስትሩን ይጠይቃል። በዚህ ያማካሪ ተብየው ፈረንጅ ጥያቄ ግራ የተጋባው ሚኒስትር እሺ ጌታ ደህና ሁሉንም አዘጋጅቼ ሰጣለሁ ይልና ያሰናብተዋል። አማካሪው ፈረንጅ በነጋታው ሲሄድ ተመሳሳይ መልክ እየገጠመው ተስፋ ሳይቆርጥ ሚኒስትሩ ፊት እየቀረበ ተመሳሳይ ጥያቄ እያቀረበ ተመሳሳይ መልስ እየገጠመው ወራት ያልፋሉ። ሽማግሌው ሚኒስትር ይሄ ሞኛመኝ ፈረንጅ አንድ ቀን ተስፋ ቆርጦ መጠየቁን ይተዋል ብለው አምነዋል። የዋሁ ፈረንጅ ግን ተስፋ ሳይቆርጥ በየጊዜው እየተመላለሰ ሽማግሌውን ሚኒስትር ያችኑ ጥያቄ እያቀረበ ሲያስቸግር ሚኒስትሩ በጣም ተበሳጭተው ለጸሐፊያቸው ምን የሚገርም ቂል ፈረንጅ ነው? እንስካውን ለንጉሱም ገቢው ስንት እንደሆነ ነግሬ ማላቀውን ለሱ እንድነግረው ይፈልጋል እንዴ? አሉ ይባላል። እኚህ ሚኒስትር ወይ ስለ ሚኒስቴር መስሪያ ቤት አወቃቀርና አደረጃጀት ምንም የሚያውቁት ነገር የለም፣ አሊያም በደም ተደራጅቶና ተዋቅሮ ተቆጣጣሪ እንዲመጣባቸው አይፈልጉም። አዎ የቼኮስሎቫኪያ ልጆችም አዲስ አበባ በገቡና በቋሚነት በንግድ ሙያ ለመተዳደር ፈቃድ በጠየቁ ጊዜ ችግሮች ገጥመዋቸው ነበር። አንዱ የቼኮስሎቫኪያ ያገሬ ልጅ እንዲህ ሲል ስለገጠመው ችግር አጫውቶኛል። ይህ ሰው አዲስ አበባን እየተዘዋወረ ሲያጠና በአዲስ አበባ ከተማ በየቀኑ በርካታ ከብቶች፣ በጎችና ፍየሎች እንደሚታረዱና ኢትዮጵያውያኑም ያለ አግባብ ግማሹን ያህል አንጀት እንዲሁ ለውሾች ሲወረውሩት ያስተውልና ቢያንስ የከብት የበግና የፍየል አንጀት ገዝቶ ካዘጋጀ በኋላ ወደ አውሮፓ ለመላክ ያስብና የንግድ ፈቃድ ለማውጣት ወደ ጉምሩክ ማመልከቻ ያቀርባል። የጉምሩክ ዳይሬክተር በደንብ የሚያውቀው ጓደኛው ስለነበር የመጣበትን ጉዳይ ለግማሽ ሰዓት ያህል በደንብ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጥ ቆይቶ የከብት የፍየል የበግ አንጀት ምን ያድርግልሃል ሲል በመገረም ይጠይቀዋል። ምንም እንኳ በድጋሚ ለዚሁ ዳይሬክተር ለግማሽ ሰዓት ያህል አንጀት ለምን እንደምንጠቀምበት ቢያስረዳውም አላመነውም። እንዲያውም ልክ ጓደኝነቱን ለሌላ መጥፎ ነገር መጠቀሚያ ሊያደርገው እንዳሰበ አይነት ነገር ቆጥሮት ምንም ክፉ ቃል ሳይናገር ጉዳዩን መወሰን የሚችለው የንግድ ሚኒስቴር መስሪያ ቤት ነው ብሎ ወደ ንግድ ሚኒስቴር መስሪያ ቤት መርቶ አሰናበተው። ሁለተኛው ቀን ከጧት ጀምሮ በንግድ ሚኒስቴር መስሪያ ቤት በጠባቧ እንግዳ ማረፊያ ወይም መጠበቂያ ክፍል እስከ ምሳ ሰዓት ድረስ ጠብቆ በመጨረሻ አንድ የንግድ ሚኒስቴር መስሪያ ቤት ሰራተኛ ወደሱ ይመጣና ምን እንደሚፈልግ ይጠይቀዋል። ጉዳዩን ከሰማ በኋላ ወደ ዳይሬክተሩ ቢሮ ይወስደዋል።
ለንግድ ሚኒስቴር መስሪያ ቤት ዳይሬክተርም ለጉምሩኩ ሰውዬ የነገረውን ደግሞ ይነግራዋል። ቀጥሎም አውሮፓውያን የተለያዩ የስጋ ምርቶችን ባንጀት ውስጥ ሞልተው እንደሚጣቀሉና በጭስ ካደረቁ በኋላ የስጋዎቹ ምርቶች ለምግብነት በተለያዩ መልኮች ተዘጋጅተው እንደሚበሉ ሁሉ ጨምሮ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጠው ቆይቶ እና ፈረንጆች አንጀት ሽንፍላ ምናምን ይበላሉ ልትለይ ነው? በጣም ይሸታል እኮ ብሎ እየሳቀ ይጠይቀዋል። ይገርማል፣ ይሄን ዳይሬክተር አንድንም ቃል አላመነውም። ብቻ ሳቁን እንደማፈን ብሎ በዚህ ጉዳይ ላይ መወሰን የሚችሉት ብቻኛው የተከበሩት ሚኒስትር እንደሆኑ ብቻ ነግሮ ለሁለተኛው ቀን ቀጥሮ ያሰናብተዋል። ሁለተኛው ቀን ዋናው ዳይሬክተር ተቀብሎት ብዙም ሳይዳምጠው ለሚኒስትሩ አቅርቦ ውሳኔያቸውን በጽሑፍ በአድራሻው እንደሚያሳውቀው ነግሮ አሰናበተው። በዚያው ምሽት በየቄራው እየዞሩ አንጀት እንዲገዙለት የቀጠራቸው ላባደሮች ገና ስራው ሳይጀመር ጥለው ጠፉ። የአንጀት ንግዱም ጉዳይ አዲስ አበባ ውስጥ በተለያየ መልክ ተወራ። አንድ ምሽት ይሄው ያገሬ ልጅ ከጎረቤቱ የግሪካዊ ሰውዬ ግሮሰሪ ጎራ ብሎ ሲጠጣ ግሪካዊው የግሮሰሪ ባለቤት ያንጀቷን ወሬ ሰራተኞቹ ነገሩኝ ብሎ በአዲስ አበባ ስለሚወራው በሰፊው ሲያጫውተው ቆይቶ በመጨረሻ አንጀት እገዛለሁ የሚለው ፈረንጅ አበሾችን እያረደ ደማቸውን ወደ አውሮፓ ለመላክ የመጣ ጭራቅ ነው ብለው ነገሩኝ ብሎ ይነግረዋል። የሀገሬ ልጅ በዚያ ሰሞን ወደ ገበያ ሲወጣ በርካታ አይኖች እየወጉት ሰዎች መንገድ ሁሉ እየለቀቁለት ይሄዱ ነበር። ከተወሰኑ ቀናት በኋላ የንግድ ሚኒስትሩ ራሳቸው በአገሪቱ አሉ የሚባሉ ባለሙያዎችን ሰብስበው ካንጀት ወርቅ ማውጣት ይቻል እንደሆነ መጠየቃቸውን ሁሉም ወሬ ሰማ። ካንድ ወር በኋላ የሚልካቸውን አንጀቶች ከመላኩ በፊት እንዲያስመረምር ጥብቅ ትዕዛዝ ከተሰጠው በኋላ የንግድ ፈቃዱ ተሰጠው። ነው አሁን ከአምስት ዓመታት በኋላ በአዲስ አበባ በእነዚህ የሚኒስቴር መስሪያ ቤቶች በመጠኑም ቢሆን ከፍተኛ ለውጦች ይታያሉ። ሚኒስትሮች አሁን እንደዚያን ጊዜው ሲበዛ በጣም ተጠራጣሪዎች አይደሉም። አዎ፣ አዲስ አበባ ለዘመናዊው ስልጣኔ በሯን ከፍታ ወደፊት ስትሮጥ የቀረው የኢትዮጵያ ክፍል አሁንም እንደ ጥንቱ በአንድ ቦታ ቆሞ እያንቀላፋ ነው። ጦርነቱ ከመጀመሩ ጥቂት ቀደም ብሎ የአዲስ አበባ ደሴ መንገድ ተሰርቶ አልቆ ስራውን ጀምሯል። በአዲስ አበባ ዙሪያ ወደ ተለያዩ ክፍለ ሀገራት የሚወስዱ የጥርጊያ መንገዶች እየተሰሩ ነው። ምንም እንኳ እነዚህ መንገዶች በጥሩ መልክ እየተሰሩ ቢሆንም በእነዚህ መንገዶች በክረምቱ ወራት በመኪና መሄድ በጣም አስቸጋሪ ነው። እስካሁን ፖርቱጋሎች በአባይ ወንዝ ላይ ከሰሩት የድንጋይ ድልድይ በስተቀር ሌሎች ምንም አይነት ድልድዮች አልተሰሩም። ንጉሱ አዲስ አበባንና ጎጃምን በድልድይ ለማገናኘት አስበው ከአውሮፓ ድረስ ያስመጡት ብረታ ብረትና ሲሚንቶ አባይ ወንዝ ዳር ወርዶ ሲሚንቶውን የአካባቢው ገበሬዎች ጎጆአቸውን ሲያሰማምሩበት ብረቶቹ አሁንም እዚያው እንደወደቁ በመዛግ ላይ ናቸው።